ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 24 2014 ዓ.ም የራዲዮ በቴሌቪዥን ዝግጅታችን ጀመረ። ነገ ለሚጀምረው የአፍሪካ ህብረት የመሪዎችና የሚኒስትሮች ጉባኤ እንግዶች አዲስ አበባ መግባት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ።
የመጓያ አጀንዳዎች የሚሆኑት የአጀንዳ 2063 የሚባል አለ። በሱን አፈጻጸም የሚመለከቱ ይካሄዳል። እስከ 2063 አፍሪካ ምን መሆን አለባት የሚል አለ። ሌላ አፍሪካ ሰላምና ጸጥታ ጉዳይ አለ። የአቻ መገማገሚያ ፒር ሬቪው ይታያል ማለት ነው።
የሚኒስቴር መስሪያ ቤቱን ቃል አቀባይ አምባሳደር ዲና ሙፍቲን ነበር ያደመጣችሁት። የዲፕሎማሲና ዓለም አቀፍ ግንኙነት መምህር አስተያየት የተካተተበት ዘገባ በአብይ ርዕስ ይዘናል። በተጨማሪም በአፋር ክልል የሰብአዊ ረዴት አቅርቦት አለመድረሱን በተመለከተ የክልሉን የአደጋና መከላከል ዝግጁነት ዋስትና ቢሮ አነጋግረን ዘገባ አጠናቅረናል። ወደ አማራ፣ ትግራይና ጋምቤላ ክልልን የተመለከቱ ዘገባዎችም ለምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እንዲሁም የምስል ቅንብሩን በመርዳትና በማገዝ ግርማ ደገፋና ሲሳይ አሸናፊ አብረውን ያመሻሉ። አበባየው ገበያው ደግሞ የዌብና የማህበራዊ ፕሮዲሰራችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ሰዓቱ የዓለም ዜና እንወሰዳችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ለሶስት ተከታታይ ዓመታት ያጋጠመው ድርቅ በአፋር፣ ኦሮሚያ፣ ደቡብ ህዝቦችና ሶማሊያ ቆላማ አካባቢዎች የሚኖሩ ሰዎችን ህይወት እንዲሁም በሚሊዮኖች የሚቆጠሩ ሰዎችን መተዳደሪያ አደጋ ላይ መጣሉን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። ሊዛ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
ላለፉት ሶስት ተከታታይ ዓመታት ዝናብ ባለመጣሉ ምክንያት የውሃ ጉድጓዶች ደርቀዋል። ይህም የቀንድ ከብቶችና እርሻዎችን እያጠፋል ሲሆን በመቶና በሺዎች የሚቆጠሩ ህጻናትና ቤተሰቦቻቸው በሞት አፋፍ ላይ እንደሚገኙ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ዩኒሴፍ እንደሚለው በመጋቢት አጋማሽ ላይ 6.8 ሚሊዮን ሰዎች ህይወት አድን እርዳታ ያስፈልጋቸዋል። በሚያዝያ ወር የሚጠበቀው ዝናብ የማይዘንብ ከሆነ ደግሞ ሁኔታዎቹ የከፉ ሊሆኑ እንደሚችሉ ዩኒሴፍ ጨምሮ አስጠንቅቋል። በአዲስ አበባ የዩኒሴፍ ተወካይ የሆኑት ጃን ፍራንኮ ሮታግሊያኖ እንደተናገሩት በዋናነት በድርቅ በተጠቁት የሶማሊያና ኦሮሚያ አካባቢዎች ከፍተኛ የሆነ የምግብና ውሃ እጥረት ተከስቷል።
በአሁኑ ሰዓት አስቸኳይ የተመጣጠነ ምግብ ድጋፍ የሚያስፈልጋቸው ከ220 ሺህ በላይ የሚሆኑ ህጻናት እና 100 ሺህ ነፍሰ ጡርና የሚያጠቡ ሴቶች አሉ። በክልሎች ውስጥ የሚታየው የተመጣጠነ ምግብ እጥረት 20 ከመቶ ሲሆን ይሄ ቁጥር በዓለም ላይ ከምናያቸው አስቸኳይ አደጋዎች የበለጠ ነው።
ዩኒሴፍ ያወጣው ግምት እንደሚያሳየው በግጭት ድርቅና የኢኮኖሚው መላሸቅ ምክንያት በአራቱ ክልሎች የሚገኙ 850 ሺህ ህጻናት ከፍተኛ የምግብ እጥረት ያጋጥማቸዋል። ስለዚህም ማዕከላት በአስቸኳይ ማሻሻያ ተደርጎላቸው ህጻናቱ የሚያስፈልጋቸው እርዳታ ሊደረግላቸው እንደሚገባም አመልክቷል።
ይሄ ሁሉ በሚቀጥሉት 2 ወይም 3 ሳምንታት ውስጥ መከናወን አለበት። ረሃብ ሲከሰት የለመድነው አሰቃቂ ሁኔታ እስኪከሰት መጠበቅ ሳያስፈልገን በፍጥነት መንቀሳቀሳችን እጅግ አስፈላጊ ነው።
ከ155 ሺህ የሚበልጡ በሶማሊያና በኦሮሚያ ክልል የሚኖሩ ህጻናትም ለቤተሰቦቻቸውና ለከብቶቻቸው ውሃ ፍለጋ ትምህርታቸውን እያቋረጡ መሆኑን የገለጸው ዩኒሴፍ እነዚህ ህጻናት ደግሞ ለተጨማሪ ጥቃቶች ተጋላጭ እየሆኑ እንደሆነም አስጠንቅቋል። በአራቱ ክልል ለሚገኙ ከ2 ሚሊዮን በላይ ሰዎች እርዳታ ለማድረስም የ32 ሚሊዮን ዶላር እርዳታ ጠይቋል።
የኢትዮጵያ አየር መንገድ ቦይንግ 737 ማክስ የተባለውን አውሮፕላን እንደገና ለበረራ አገልግሎት ዝግጁ ለማድረግ ማቀዱን አስታውቋል። ይሁን እንጂ የዛሬ 3 ዓመት አካባቢ ከደረሰው አደጋ ወዲህ አየር መንገዱ አውሮፕላኑን ለመጀመሪያ ጊዜ ለበረራ ስለመጠቀሙ ጥያቄዎች መነሳታቸው ተመልክቷል። እንደ አውሮፓ አቆጣጠር 2019 ከአዲስ አበባ ከተነሳ 3 ደቂቃዎች በኋላ 157 መንገደኞችና የበረራ ሰራተኞችን እንደጫነ የተከሰከሰው የቦይንግ ማክስ 737 አውሮፕላን ከዚያም 5 ወራት ቀደም ብሎ ኢንዶኔዥያ ላይ በደረሰበት ተመሳሳይ አደጋ 189 መንገደኞችን ይዞ መውደቁ ተጠቅሷል። በዚህ የተነሳም ከተለያዩ የዓለም የበረራ መስመሮች ታግዶ እንዲቆይ የተደረገ መሆኑም ተገልጿል። አደጋው ቦይንግን እስከ 20 ቢሊዮን ዶላር ኪሳራ ያደረሰበት መሆኑ ሲገለጽ በርካታ የቴክኒክና የደህንነት ጥያቄዎችን በወቅቱ ማስነሳቱም ተመልክቷል። አየር መንገዱ በሰጠው መግለጫ ጋዜጠኞችን፣ ዲፕሎማቶችና ባለስልጣናቱን ጨምሮ በአፍሪካ ትልቁ ተራራ ወደ ሆነው የኪሊማንጃሮ ተራራ አድርጎ በመብረር ወደ አዲስ አበባ ለመመለስ የናሙና በረራ ማቀዱን አስታውቋል። አየር መንገዱ እንደ አውሮፓ አቆጣጠር ጥር 22 በሰጠው መግለጫ ከዚህ ውሳኔ የደረሰው የተለያዩ ተቆጣጣሪ ባለሙያዎችን በተደጋጋመ ክትትልና ቁጥጥር ማረጋገጫ ካገኘ በኋላ መሆኑን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የአውሮፕላኖቹን ስሪትና የማሻሻያ ስራዎች ከ20 ወራት በላይ ለሚሆን ጊዜ ተፈትሾ የተረጋገጠ ሲሆን አስተማማኝ ደህንነቱ በአብራሪዎቻችን፣ በኢንጂነሮችና የበረራ ቴክኒሺያኖቻችን በሙሉ የተረጋገጠ ነው ማለታቸው በአሶሺየትድ ፕሬስ ተጠቅሷል። ዘገባዎቹ የአሶሺየትድ ፕሬስና የዳዊት እንደሻው ናቸው። ማሊ የፈረንሳይ መንግስት ስለ ማሊ የሽግግር መንግስት የጥላቻና የሚያስቆጣ አስተያየት ሰጥቷል በሚል በአገሯ የሚገኙ የፈረንሳይ አምባሳደርን ከአገር እንዲባረሩ መወሰኗን ትናንት ሰኞ አስታወቀች። ማሊ ስለ ቀድሞ የቅኝ ገዢዋ አገር ፈረንሳይ አምባሳደር ጆኤል ሜር በ72 ሰዓት ውስጥ አገር ለቀው እንዲወጡ ማባረሯን ያስታወቀችው ትናንት በአገሪቱ ቴሌቪዥን በተሰጠ መግለጫ ነው። መግለጫው የፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር እንዲሁም የፈረንሳይ ባለስልጣናት ስለ ማሊ ባለስልጣናት የሰጡት አስተያየት በጥላቻና በሚያስቆጣ አስተያየት የተሞላ መሆኑን አመልክቷል። የፈረንሳይ የውጭ ጉዳይ ሚኒስቴር ጄን የቭስ ለድሬን ባለፈው ሳምንት በሰጡት አስተያየት የማሊ ወታደራዊ ጁንታ ህገወጥና ኃላፊነት የጎደላቸውን እርምጃዎችን የሚወስድ ከቁጥጥር ውጪ የወጣ ነው ሲሉ መናገራቸው ተመልክተዋል። በዩክሬንና ሩሲያ ድንበር የተቀሰቀሰውን ውጥረት ተከትሎ የሰሜን አትላንቲክ የጦር ትብብር ኔቶ አባላት በምስራቅ አውሮፓ ለሚገኙ አጋሮቻቸው ወታደሮችና ትጥቅ እየላኩ ይገኛሉ። ዩናይትድ ስቴትስ በሺዎች የሚቆጠሩ ወታደሮቿ በተጠንቀቅ እንዲቆሙ አዛለች። ሞስኮ ከ100,000 የሚልቅ ጦሯን ወደ ዩክሬን ድንበር አስጠግታለች። ምዕራቡ ዓለም ሊከሰት የሚችለው ወረራን በማሰብ ስጋት ውስጥ ገብቷል። ሩሲያ ግን የሚቀርብባትን ክስ አትቀበልም። የሄንሪ ሬጅዌልን ዘገባ ሀብታሙ ስዩም ያሰማናል።
አጋርነትን ማሳያ ተደርገው የሚቆጠሩ 4 የዴንማርክ F-16 ተዋጊ ጄቶች ከሳምንት በፊት በሉቴኒ አርፈዋል። ዓላማቸው የኔቶን የባልቲክ አየር ላይ ቁጥጥር ማጠናከር ነው። የሩሲያ ጦር በኃይል የዛሬ 8 ዓመት ገደማ ክሪሚያን ከግዛቱ ከቀላቀለ ወዲህ ኔቶ 5,000 የሚሆኑ ወታደሮችን ወደ ምስራቅ አውሮፓ አዝምተዋል። የተሻለ ተሻጋሪ ስምሪት የሚል መጠሪያም ሰጥቶታል። ዩናይትድ ስቴትስ ተጨማሪ 8,500 ወታደሮች በተጠንቀቅ እንዲቆሙ አድርጋለች። ፕሬዚደንት ጆ ባይደን ይህንም ብለዋል።
የዩናይትድ ስቴትስ ወታደሮችን ወደ ምስራቅ አውሮፓና የኔቶ አገራት በቅርቡ አንቀሳቅሳለሁ።
ፈረንሳይ ተጨማሪ በመቶዎች የሚቆጠሩ ወታደሮች ወደ ሮማንያ ለማዝመት ያላትን እቅድ አስታውቃለች። ስፔን፣ ኔዘርላንድስ እና ጀርመን ወታደሮችን፣ የአየር ተዋጊዎችን እንዲሁም የጦር መርከቦችን ለመላክ ፍላጎት አሳይተዋል። ብሪታንያም 2,000 ጸረ ታንክ መሳሪያዎችን ወደ ዩክሬን ልካለች። በዚህ ሳምንት ተጨማሪ ወታደሮችን ለኔቶ አጋሮች እንደምታዋጣ ይጠበቃል። የሰሜን አትላንቲክ ጦር ትብብር ኔቶ ግን ተዋጊ ወታደሮችን ወደ ዩክሬን የመላክ እቅድ የለውም። ጁሊ ኖርማን በለንደን ዩኒቨርሲቲ ኮሌጅ መምህርት ናቸው።
ከቀጥታ ግጭት ወይንም ጦርነት ይልቅ በአዋሳኝ ሀገራት ውስጥ የሚገኙት የኔቶ ወታደሮች በአብዛኛው በዚያ ያሉት ለቅድመ ዝግጅት፣ ለመከላከል እና ለማድረግ እርምጃዎች ነው።
ኔቶ የሚያደርገው ሁሉ ለሩሲያ ጥቃት ምላሽ መሆኑን ያስረዳል። ሩሲያ ግን ምላሹን ሁኔታዎችን ማጦዝ ስትል ጠርተዋለች። ወደ 100,000 የሚጠጉ ወታደሮቿን ወደ ዩክሬን ድንበር አስጠግታለች። ተጨማሪ በሺዎች የሚቆጠሩ ለጋራ የጦር ልምምድ ቤላሩስ ደርሰዋል። ይህ በእንዲህ ያለ ጦርነትን ለማስቀረት በርከት ያሉት የዲፕሎማሲ ጥረቶች ቀጥለዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት ዩክሬንን ይጎበኛሉ ተብሎ ይጠበቃል። የሩሲያውን ፕሬዚደንት ቭላዲሚር ፑቲንን በስልክ ያነጋግራሉ ተብሎ ይጠበቃል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት ሩሲያ ዩክሬንን ብትወር በምክር ቤቱ የውጭ ጉዳይ ኮሚቴ የማዕቀቦች ሁሉ እናት ብለው የጠሩትን ማዕቀብ በሩሲያ ላይ ለመጣል መግባባታቸው ተነገረ። የውጭ ጉዳይ ኮሚቴው ሊቀመንበር ሮበርት መንዴዝ የሕግ መወሰኛው ምክር ቤት አባላት ዩክሬን ላይ የሚፈጸም ወረራ ቢኖር በሩሲያ አገዛዝና በሩሲያ ዜጎች ላይ እጅግ ከፍተኛ የሆነ የፋይናንስ ጉዳት ሊያስከትል የሚችል እርምጃ መውሰድ በሚያስችለው ጥቅል እቅድ ላይ ግራና ቀኝ ያሉትን የምክር ቤት አባላት የተስማማ አቋም መያዛቸው ተመልክቷል። መንዴዝ ባለፈው እሁድ በቴሌቪዥን በሰጡት መግለጫ ከፍተኛው ማዕቀብ ወሳኝ ናቸው የተባሉትን የሩሲያ ባንኮችን እንዲሁም የምጣኔ ሀብታቸውን ሊያሽመደምድ የሚችልና በሩሲያ ዜጎች የግልና የጡረታ ሂሳባቸውን የሚያናጋ ሊሆን እንደሚችል ገልጸዋል። ዩናይትድ ስቴትስ ውስጥ ዋሽንግተን ዲሲን ጨምሮ በአምስት ክፍለ ግዛት የሚገኙ 6 ታሪካዊ የጥቁር ዩኒቨርሲቲዎች ትላንት ሰኞ የቦምብ ፍንዳታ ማስፈራሪያ የደረሳቸው መሆኑ ተሰምቷል። አብዛኞቹ ዩኒቨርሲቲዎች ማስፈራሪያውን ተከትሎ ለተወሰነ ጊዜ ተዘግተው መቆየታቸውም ተነግረዋል። ማስፈራሪያው የተላከላቸው ዩኒቨርሲቲዎቹ ለተማሪዎቻቸው የማስጠንቀቂያ መልእክት የላኩ ሲሆን የአደጋዎቹ ማስጠንቀቂያዎች የተሰነዘሩት በቀጥታ በመማሪያ ህንፃዎች ላይ እንደነበር ተመልክቷል። በጆርጂያ የአልባኒ ዩኒቨርሲቲ በዩኒቨርሲቲ ህንፃዎች ላይ የቦምብ አደጋዎች ሊካሄዱ ይችላል የሚል ዛቻ እንደደረሰው በማሳሰብ ተማሪዎቹን በማህበራዊ ሚዲያ ማስጠንቀቁ ተዘግቧል። የዛቻው ማስጠንቀቂያ ከደረሳቸው ታሪካዊ የጥቁር ዩኒቨርሲቲዎች መካከል በዋሽንግተን ዲሲ የሚገኘው የሃዋርድ ዩኒቨርሲቲ፣ የሜሪላንዱ ቡዊ ዩኒቨርሲቲ፣ በሉዊዚያና የሚገኘው የM&M ኮሌጅ፣ የፍሎሪዳው ቤተን ኩክማን ዩኒቨርሲቲ እና የደለዌር ክፍለ ግዛት ዩኒቨርሲቲ እንደሚገኙበት ተመልክተዋል። ኤፍቢአይ ስለ ቦምብ ጥቃት ዛቻው የሚያውቀው መሆኑን ገልጾ እንዲህ ያለውን ነገር ትልቅ ትኩረት ሰጥቶ የሚከታተለው መሆኑን አስታውቋል። እስራኤል በፍልስጤም ያላት የሰብአዊ መብት አያያዝ እንደ አውሮፓ አቆጣጠር በ1948 እስራኤል ራሷ ስትመሰረት ከነበረው የጭቆናና የበላይነት የገነነበት ስርዓት ጋር የተያያዘ ሲሆን ዓለም አቀፉ ማህበረሰብ አፓርታይድ ብሎ ከሚጠራው ጋር ተመሳሳይ ትርጉም ሊሰጠው የሚችል ነው ሲል አምነስቲ ኢንተርናሽናል አዲስ ባወጣው መግለጫ አስታወቀ። እስራኤል ግን በአገሯ አፓርታይድ ወይም የዘር መድሎ አለመኖሩን በመግለጽ የአምነስቲ ኢንተርናሽናል ሪፖርት የተቃወመች ሲሆን የአረብ ዜግነት ያላቸውም የእኩልነት መብትን የተጎናጸፉ ናቸው ብላለች። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 24 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። የጋምቤላ ክልል ርዕሰ መስተዳድር ወደ ደቡብ ሱዳን ማቅናታቸውን የክልሉ መንግስት አስታወቀ።
እነዚህ አራቱ ህጻናት ብቻ አለም ከዚህ ፊልም ተወሰዱ ያልተመለሱ ስለነበሩ እነዛንም ግምት ውስጥ አስገብተው ነው አሁንም ክቡር ፕሬዚዳንት ሄደው ውይይት ሊያደርገው የተሰሉት። እነዚህም ድንበር ዘለል የሚመጡ ችግሮች ከሙርሌም ጎሳ ከሱዳን ስለሚመጣ የደቡብ ሱዳን መንግስት በዛ የመከላከል ስራ እንዲሰራ በሚል ነው ዋናነት የተያዙ።
የክልሉ የፕሬስ ኃላፊ አቶ ኡጌቱ አዲንግ ናቸው። ከዜናው በኋላ ከአብይ ርዕሱ በኋላ ዘገባ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። ነገ ለሚጀምረው የአፍሪካ ህብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ዝግጅት ተጠናቀው ተሳታፊዎች አዲስ አበባ መግባት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ስለ ዝግጅቱ ለአሜሪካ ድምጽ ሲያብራሩ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ደግሞ በዚህ ጉዳይ ላይ አስተያየት ሰጥተውናል። ኬኔዲ አባተ አጠር ያለ ዘገባ አለው።
የአፍሪካ ህብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ከነገ ጀምሮ በአዲስ አበባ በአካል መካሄድ ይጀምራል። በጉባኤው ላይ የሚታደሙ እንግዶችም ከተለያዩ የአፍሪካ ሀገራት ወደ አዲስ አበባ በመግባት ላይ መሆናቸውን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ስለተደረገው ዝግጅትም ለአሜሪካ ድምጽ አብራርተዋል።
ዝግጅቱ በጣም ጠንካራ ዝግጅት ነው የተደረገው። በአጠቃላይ በብሔራዊ ኮሚቴ ባለጉዳዮች በሙሉ ተሳተፉበት። አንድ ብሔራዊ ኮሚቴ አለ። እዛ ላይ የሆቴል መስተንግዶ፣ የትራንስፖርት፣ የባህላዊ መስተንግዶ የመሳሰሉት ነገሮች ሁሉ በደንብ ተዘጋጅቷል። አቀባበል እየተደረገላቸው ነው። ብዙ ሚኒስትሮች ኦልሬዲ ገብተዋል። ትላንት ነው ጀምረው ዛሬም ከትላንት ወዲያም የተወሰኑ ገብቷል። እስከ ነገም ይቀጥላል። ነገ ግን ያው የሚኒስትሮች ምክር ቤት 40ኛው ስብሰባ ይጀምራል። መሪዎቹ ቅድም እንዳልከው በኋላ በሳምንቱን አጋማሽ ለመጨረሻ ላይ ይካሄዳል ማለት ነው። ጥሩ እየሄደ ነው።
የጉባኤው የውይይት አጀንዳዎች ምን ሊሆኑ እንደሚችሉ ላነሳውላቸው ጥያቄም አምባሳደር ዲና ተከታዩን ምላሽ ሰጥተዋል።
የመጓያ አጀንዳዎች የሚሆኑት የአጀንዳ 2063 ይባላል። እሱን አፈጻጸም የሚመለከቱ ውይይት ይካሄዳል። እስከ 2063 አፍሪካ ምን መሆን አለባት የሚል አለ። ስለ አፍሪካ ሰላምና ጸጥታ ጉዳይ አለ። የአቻ መገማገሚያ ፒር ሪቪው የሚል አለ። እሱን ይከለሳል ይታያል ማለት ነው። በሽታዎችም ይታያሉ። ኮቪድ በኩል እና በማላሪያ በኩል ሪፖርቶች ቀርቡና በአፍሪካ ሶፋር በዚህ ደረጃ እንደተደረገ ይታያል። ሌላው የአመቱ ቴማ የሆነው ስርዓተ ምግብ የሚል አለ። አፍሪካ በምግብ ራስን መቻል ማለት ከእርሻ ግብርና ልማት ጋር፣ ከሰው ሀብት ልማት ጋር፣ ከማህበራዊ ልማት ጋር የሚያያዝ ነው የሚሆነው። እሱም የአመቱ ቴማ ነው የሚሆነው። እነዚህ ናቸው ዋና ዋናዎቹ። ሌሎችም እንደየሁኔታው የሚቀርቡ አጀንዳዎች ሊኖሩ ይችላል።
ከኮቪድ-19 ወረርሽኝ በኋላ የመሪዎች ጉባኤ በአካል ሲካሄድ በሶስት ዓመታት ጊዜ ውስጥ የአሁኑ ለመጀመሪያ ጊዜ ነው። በመሆኑም የመወያያ አጀንዳዎች ከወትሮው ሊበዙ እንደሚችሉ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ የጉባኤው ዋና አጀንዳ በአሁኑ ወቅት በአፍሪካ ላሉ ቀውሶች ዋነኛ መንስኤ ነው ከሚሉት የእጅ አዙር ቅኝ ግዛት ወይም ኒዮኮሎኒያሊዝም ጋር የተያያዘ እንደሚሆን ያብራራሉ።
ቀዳሚ አጀንዳ ቢሆን ጥሩ ነው እኔ የማየው። አንደኛ አሁን ያለው አህጉሪቷ ያለችበት ሁኔታ እንግዲህ እንደምታውቀው ኒዮኮሎኒያሊዝም በጣም በከፍተኛ ሁኔታ ወደ አፍሪካ እየመጣ ያለበት ሁኔታ ነው። አሁን እንግዲህ አፍሪካ ስንወስዳ ትልቅ ህዝብ አለው፣ ትልቅ ሪሶርስ አለው። ከዚህ አንጻር ብዙ ተዋናዮች ወደ አፍሪካ አይናቸውን እያዩ ነው። ይህንን ማኔጅ ማድረግ መቻል አለባቸው። በዚህ ላይ መወያየትም መነጋገርም አለባቸው። ለዚህ ደግሞ ትልቁ መሳሪያቸው የሚሆነው ውህደቱን የበለጠ ማጠናከር ነው። ይህ ውህደት በሚጠናከርበት ወቅት አፍሪካ ያጋጠማትን የመልካም አስተዳደር ችግር፣ የዲሞክራሲ ማነስ፣ ከሰብአዊ መብት ጋር ያሉ ነገሮችን፣ ይህ ከምግብ እህል ራስን ከመቻል አንጻር እነዚህ ነገሮች በትኩረት ለመወያየት ይጠቅማሉ። እንደገናም አፍሪካ እንደምታውቀው ከአንድ ቢሊዮን ህዝብ በላይ አላት። እስካሁን ባለው ሁኔታ ግን አፍሪካ በቋሚ ውክልና የላትም በሴኩሪቲ ካውንስሉ። ሌሎች ናቸው ጉዳዮቿን የሚያዩላት። ስለዚህ አፍሪካ ጉዳዮቿን እራሷ ቀርባ ማስረዳት ሲገባት ሌሎቹ የራሳቸውን ጥቅም አስልተው ነው የሚያቀርቡት። ስለዚህ ያንንም ጉዳይ አንስተው ማነጋገር አለባቸው። የተባበሩት መንግስታት በሴኩሪቲ ካውንስሉ አፍሪካን መቀበል አለበት። ይሄ የስጦታ ጉዳይ መሆን የለበትም። በተለመደው በአሸናፊዎች አካሄድ ወይም በኒዮኮሎኒያሊዝም አፕሮች አሁን አፍሪካንም ዓለምን የሚያጋጥሟት ችግሮች መፍታት አይቻልም፣ እየከበደውም ነው ያለም።
ከሰላምና ጸጥታ ጋር የተያያዙ ጉዳዮችም ከዋና አጀንዳዎች መካከል እንደሚሆኑ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ አብራርተዋል። ምንም እንኳን የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ ጉባኤውን በቋሚነት የምታስተናግድ ብትሆንም ከኮቪድ በኋላ በአካል የሚካሄደው የመሪዎች ጉባኤ በኢትዮጵያ እንዲካሄድ መወሰኑ ትልቅ እድል እንደሆነ የኢትዮጵያ መንግስት በተደጋጋሚ አስታውቋል። የአፍሪካ ህብረት 40ኛው የስራ አስፈጻሚዎች ምክር ቤት እንዲሁም 35ኛው የመሪዎች መደበኛ ጉባኤዎች ከነገ ጥር 25 ጀምሮ እስከ ጥር 29 ባሉት ቀናት ይካሄዳሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አፋር ክልል ነው የምንወስዳችሁ። የህወሓት ታጣቂዎች አፋር ክልል ውስጥ ከፈቱት በተባለው ወታደራዊ ጥቃት ምክንያት ተፈናቅለው ከአካባቢያቸው ለወጡ የህብረተሰብ ክፍሎች በቂ የሆነ የሰብአዊ እርዳታ ማድረስ አለመቻሉን የክልሉ አደጋ መከላከልና ምግብ ዋስትና ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ መሐመድ ሐሰን ከ290,000 የሚበልጡ ሰዎች መፈናቀላቸውን ገልጸው የህወሓት ታጣቂዎች ዘልቀው ገብተውባቸዋል ባሏቸው አካባቢዎች የሚኖሩ ሰዎችን መድረስ አለመቻሉንም ተናግረዋል። የአፋር ሰብአዊ መብቶች ድርጅት በበኩሉ የህወሓት ኃይሎች በአካባቢው የቀጠሉት ወታደራዊ ጥቃት አገራዊ መረጋጋት እንዳይኖርና በህዝቦች መካከል የማይሽር ቂም እንዲፈጠር ያደርጋል ሲሉ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር አለው።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሐመድ ሐሰን የህወሓት ኃይሎች በኪልበቲ ረሱ ዞን በሚገኙ 6 ወረዳዎች ላይ ወታደራዊ ጥቃት መሰንዘራቸውን ተከትሎ በተለይ በአባአላ፣ መጋሌና ኤርርቲ አካባቢዎች በርካታ ንብረት መውደሙን ገልጸዋል። ኩነባ፣ በርሃሌና ዳሎላ አካባቢዎችም ላይ ጥቃቱ ተጠናክሮ ቀጥሏል የሚሉት አቶ መሐመድ በዚህ ምክንያት 290,000 ሰዎች ከቤት ንብረታቸው ተፈናቅለው ወደ ተለያዩ አካባቢዎች መሰደዳቸውን ለአሜሪካ ድምጽ ገልጸዋል።
እስካሁን የክልሉ መንግስት በተለይ የሚመራው ጽህፈት ቤት አጠቃላይ ከ40 መኪኖች በላይ የተለያዩ አካባቢ ላሉ ተጎዱ ወገኖች በመጋዘናችን ላይ የነበረውን ነገር ለማድረስ ተሞክሯል። ነገር ግን የምግብ ፍላጎት፣ የውሃ ፍላጎት፣ የጤናና የህፃናት ምግብ እንዲሁም መጠለያ ፍላጎት ከፍተኛ ስለሆነ እስካሁን ሌሎች ኦፕሬሽን የጀመሩ ዓለም አቀፍም ሆነ አካባቢ ድርጅቶች እጅግ በጣም ጥቂት ናቸው። ስለዚህ እዛ አጋጣሚ የዓለም አቀፍ ማህበረሰብ ከፍተኛ ትኩረት ሰጥተው የእብረተኛው የአሸባሪ ህወሓት ትንኮሳና ወረራን በመቃወም በጣም ሰብአዊነት እየተጎዳ ያለውን የአፋር ማህበረሰብ እንዲረዱና ያላቸውን ነገር እንዲያካፍሉ አጋጣሚ ይጠይቃለሁ።
አቶ መሐመድ ከዚህ በተጨማሪ የህወሓት ኃይሎች ወደ አካባቢዎቹ መግባታቸውንና ወታደራዊ ጥቃት መቀጠሉን ተከትሎ ከአካባቢያቸው መውጣት ላልቻሉ ሰዎች ምንም አይነት ሰብአዊ ድጋፍ ለማድረስ አለመቻሉን ጠቁመዋል።
በተለይ በአብዓላ፣ በመጋሌ አካባቢዎች ላይ እና እረብቲ ላይ እነሱ ቁጥር እጅ ያሉ አካባቢዎች ላይ ሰመራ መቀሌ መንገዱ እነሱ ተቆርጧል። ሁለተኛ ደግሞ እዛ ያሉ ማህበረሰብ በእርዳታ ተደራሽ ማድረግ አልተቻለም። እዛ በምናገኘው ኢንፎርሜሽን መሰረት ከፍተኛ የሆነ ረሃብ፣ ከፍተኛ የሆነ ውሃ ጥም፣ ከፍተኛ የሆነ እንግልት እንዳለ ሪፖርት እየደረሰን ነው።
በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወሓት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሰሜን ኢትዮጵያ የነበረው ከባድ ጦርነት ከአውሮፓውያኑ ታህሳስ ወር አጋማሽ ጀምሮ በሚሊዮኖች ለሚቆጠሩ የትግራይ ክልል ነዋሪዎች እርዳታ እንዳይደርስ እንቅፋት መፍጠሩን ገልጾ እጁ ላይ ያለው ቁሳቁስ በመመናመኑ ሰብአዊ ድጋፍ የማድረስ ተግባሩንም ለማቆም ሊገደድ እንደሚችል አስታውቋል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ የህወሓትን ክስ ፕሮፓጋንዳዊ ተልዕኮ ያለበት ሲሉ አጣጥለው ዓለም አቀፉ ማህበረሰብም የአንድ ወገን ድምፅ ሰሚ መሆኑ በታሪክ የሚያስወቅስ ነው ሲሉ ተችተውታል። በተለይ የአፋር አርብቶ አደር ለከፋ ሰብአዊ ቀውስ ሲዳረግ በዝምታ አልፏል ሲሉ ይተቻሉ።
አባዓላ ላይ መጥተው ጦርነት የከፈቱት እነሱ ናቸው። የአፋር ህብረተሰብ ሄዶ መቀሌ ላይ አይደለም የከፈተ ያለው፣ በራሱ ወረዳዎች ውስጥ ነው ጦርነት ተከፍቶበት ያለው። ይሄ ጦርነት በተከፈተበት ሁኔታ የእርዳታ እህል መግቢያ የለንም ብሎ ማላዘን እዚህ ግባ የሚባል አይደለም። ምክንያቱም አባዓላን ሲወር ነው መንገዶች የተዘጉት እንጂ ከዛ በፊት የአፋር ህብረተሰብ ለትግራይ የሚደርሰውን እርዳታ ያገደበት ሁኔታ የለም። እንኳን አይደለም ዛሬ የጋሊኮማውን ጭፍጨፋ ባደረገበት እለት ቢሆን ሰዎች እርዳታ እንዳያገኙ ያደረገበት ሁኔታ የለም።
ለአፍታ በስልክ መስመር አግኝቻቸው የነበሩት የአብዓላ ከተማ ከንቲባ ጣሂር ሐሰን የህወሓት ኃይሎች አጠናክረው ቀጥለውበታል ባሉት ወታደራዊ ጥቃት ምክንያት ለተፈናቀሉ ሰዎች እርዳታ የጫኑ ተሽከርካሪዎችን ማድረስ አልተቻለም፣ በግመል ሸክም የምናደርሰው ህይወት አድን ድጋፍም ከተፈናቃዩ ብዛትና ከጉዳቱ አሳሳቢነት አንጻር በቂ አይደለም ብለዋል። ዝርዝር መረጃ እንዲሰጡኝ ጥረት ባደርግም በስልክ መስመራቸው አለመስራት ምክንያት አልተሳካልኝም። አቶ ጋአስ ችግሩ ከዚህም የተሻገረ ነው ይላሉ።
እነዚህ ወረዳዎች ላይ በተለይ የአደጋ መከላከል ቢሮ ኃላፊዎች ባሉ ያሉበት እዛ እርዳታን ለማከፋፈል የገቡ መኪናዎች ወደ 3 መኪናዎች ተቃጥለዋል። ወደ 10 መኪናዎች በዛው በጁንታው ታፍነው ተወስደዋል። አንዱ እሱ ነው። በሁለተኛ ደረጃ ምናልባት ሰምተው ከሆነ አላቅም፣ የፈረንሳይ ጋዜጠኞች 3 የሚሆኑ ጋዜጠኞች በዛው አካባቢ ላይ ይሄንን እየዘገቡ ባለበት ሁኔታ ላይ ቀለበት ውስጥ ገብተው ከፍተኛ የሆነ ተጋድሎ በማድረግ የአፋር ነዋሪዎች እነዛ ሰዎች እንዲወጡ ከፍተኛ ጥረት አድርገው በ5-6 ቀናቸው በእግር በአቋራጭ ወስደዋቸው እስከ አስደረዘስ አምጥተው ነው የወጡት። ይህን እንኳን አለም እርዳታ ለማድረግ ሊዘግቡ የሄዱ የዓለም አቀፍ ጋዜጠኞች ጭምር ሊታሰኑ ነበረ። በዛ ቦታ ላይ
ህወሓት በስፋት የሚነሳበትንና ፈጽሞታል የሚባለውን የንብረት ውድመትና ዘረፋ እንዲሁም ሰብአዊ ጥሰት በተደጋጋሚ ማስተባበሉ ይታወሳል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ግን ለተረጂዎች የመጣ የእርዳታ እህል ከመዝረፍ ጀምሮ በንብረት ላይ ጉዳት አድርሰዋል ሲሉ ይከሳሉ።
ከአሁን በፊት በመጋሌና ሰብአራ እንዲሁም በራህሌ ላይ ወረራ ፈጽመው የአፋር ልዩ ኃይልና ሚሊሺያ መክተው ተከላክለው ነበረ። እዚህ አካባቢ ለተፈናቀሉ ወገኖች በአብዓላ በመጋሌ አካባቢ ላይ እኛ ለተፈናቃዮች ያቀረብነውን ቁሳቁስና ምግብ ነበረ። ያንን ሳይከፋፈል ጦርነቱ ሰፍቶ ይህንን አካባቢ በእነሱ እጅ ገብቷል። ስለዚህ የነበሩ መኪናዎችን የእኔ ቢሮ መኪና ራሱ ተቃጥሏል፣ በእነሱ ከባድ መሳሪያ ማለት ነው። ከዛ በላይ ደግሞ ብዙ መኪናዎች የተቃጠሉበትና እንዲሁም ብዙ በመጋዘን ላይ ለተፈናቃዮች ሊከፋፈል የነበረ ይህል አብዛኛው ዘርፏል። አንዳንድ አካባቢዎች ላይ ደግሞ በከባድ መሳሪያ ተመቶ ተቃጥለዋል።
ከሶስት ቀናት በፊት የአሜሪካን ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ የጠቀሰው የአሜሪካ ድምጽ ሬዲዮ አፋር ውስጥ እየተደረገ ያለው ውጊያ ሀገራቸውን ያሳስባታል ማለታቸውን ዘግቦ ነበር። አሁን ትግራይን በማስተዳደር ላይ የሚገኘው አካል መሪ ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት፣ በተባበሩት መንግስታትና በኬንያ አማካኝነት ቡድናቸው ከኢትዮጵያ መንግስት ጋር ቀጥተኛ ያልሆነ ተዘዋዋሪ ዲፕሎማሲያዊ ንግግር እያደረገ መሆኑን ገልጸውልኛል ሲል ቢቢሲ ከሁለት ቀናት በፊት ዘግቦ ነበር። በዚህ በኩል ከኢትዮጵያ መንግስት በግልጽ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም ጠቅላይ ሚኒስትር አብይ አህመድን የጠቀሰው አሶሺየትድ ፕሬስ የአገሪቱን ጥቅም የሚያስቀድም ምክንያታዊ ድርድር ይኖራል ብለዋል ሲል አስነብቧል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ጋአስ አህመድ ግን ህወሓት ክልልን ወሮ መነጋገርም ሆነ መደራደር ውጤት አልባ ነው ይላሉ። ኃይሉ እየፈጸመው ነው ያሉት ሰብአዊ ጥሰትና የንብረት ውድመት በሁለቱ ክልል ህዝቦች መጻኢ ግንኙነት ላይ አሉታዊ ተጽዕኖ ያሳድራል የሚል ስጋትም አላቸው።
አሁን ባለው ሁኔታ በተለይ የዓለም አቀፉን ህብረተሰብ ይሁን የኢትዮጵያ መንግስትን ሊያውቀው የሚገባው ነገር ምንድን ነው? የአፋር ህዝብ ላይ የተከሰተው ጦርነት እያለ ምንም አይነት ድርድር ሊሳካ እንደማይችል ማስረገጥ ይቻላል። ከደብረ ሲናና ከአካባቢው ጦርነቱ መራቁ በጣም የሚያስደስትም ቢሆንም ነገር ግን በአፋር ላይ ጦርነቱ እያለ ምን አይነት ድርድር ነው የሚደረገው?
የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊው አቶ መሐመድ ለዓለም አቀፉ ማህበረሰብ ይድረስ ባሉት መልእክታቸው
አንደኛ የህብረተኛው የህወሓት ድርጊት ዓለም አቀፍ ማህበረሰብ እንድቀውም እንፈልጋለን። ሁለተኛ ደግሞ የትግራይ ማህበረሰብ እየተሰቃየ እየተጎዳ እርዳታ እየተስተጓጎለ ያለው ብቸኛ ተጠያቂ ህወሓት መሆኑን በደንብ ሊያውቅ ይገባል ዓለም አቀፍ ማህበረሰብ። በሶስተኛነት ደግሞ የአፋር ህዝብ ላለፈው አንድ ዓመት በከፍተኛ የሰብአዊ ቀውስ ውስጥ የሚገኝ ማህበረሰብ ስለሆኑ አስቸኳይ የምግብ፣ የመጠለያ፣ የውሃ፣ የመድኃኒት እና ሌሎች ድጋፎች ያስፈልጉናል።
የህወሓት ኃይሎች ከአፋርና ከአማራ ክልል እንዲወጡ መደረጉን ተከትሎ ሰራዊቱ ባለበት እንዲረጋ በተደረገ በጥቂት ቀናት ውስጥ ለመቀሌ 40 ኪሎ ሜትር ርቀት በምትገኘው አብዓላ በኩል ተቀሰቀሰ የተባለው ጦርነት ወር እንደሞላው እየተነገረ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በሌላ በኩል ደግሞ በትግራይ የሰብአዊ ድጋፍ እንቅስቃሴ በረዴት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት ቅዳሜ ዕለት ማስታወቁ ይታወሳል። የዓለም የምግብ ፕሮግራም ጦርነቱ 40% የሚሆነውን የትግራይን ህዝብ ለረሃብ ዳርጎታል ብሏል። ኤደን ገረመው ዝርዝሩን ታሰማናለች።
የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ኦቻ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በተነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቋርጥ ሊገደድ እንደሚችል አስታውቋል። ምንም እንኳን የእርዳታ አቅርቦቱ ከባለፈው ክረምት ጀምሮ በመሻሻሉ ሰዎችን ከከፋ የረሃብ አደጋ ለመታደግ ቢቻልም በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ በአውሮፓውያኑ ታህሳስ አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይደርስ ከልክሏል ሲል ኦቻ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ኦቻ ቃል አቀባይ ጄንስ ላሬክ በጄኔቫ ለጋዜጠኞች በሰጡት መግለጫ በትግራይ ክልል የሚንቀሳቀሱ የረድኤት ተቋማት እስካሁን ድረስ ምንም አይነት ለውጥ አለመኖሩን እንደነገሯቸው በመግለጽ ነገሮች ካልተሻሻሉ ከየካቲት ወር ማብቂያ ጀምሮ እርዳታ ማቅረብ አንችልም ሲሉ አስታውቀዋል። ቃል አቀባዩ አያይዘውም የተባበሩት መንግስታትና ሌሎች የግል ረድኤት ተቋማት በከፋው በረድኤት ቁሳቁሶች፣ ነዳጅና የገንዘብ እጥረት ምክንያት እንቅስቃሴያቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውንም ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ያሉት ሊያርኪ ለተጨማሪ የምገባ መርሃ ግብር ብሎም ለከፋ አጣዳፊ የምግብ እጥረት የሚፈጥሯቸውን ችግሮች ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። ያለም የምግብ መርሃ ግብር 13% ከአምስት ዓመት በታች የሆኑ የትግራይ ህፃናት እንዲሁም ከነፍሰ ጥሮችና እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት መጎሳቆላቸውን ጠቅሶ ሁኔታው በበሽታ የመያዝን እንዲሁም ለሞት መዳረግን የሚጨምር እንደሆነ ጠቁሟል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረድኤት ሰራተኞች የቀረውን ድጋፍ በእግራቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ ከዚህ በተጨማሪም ያለውን የምግብ እህል ለመቆጠብም በቀን አንዴ ወደ መመገብ እንደወረዱ አስታውቀዋል። በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውና ወደ 380,000 ሰዎች የምግብ እደላ አካል እንደሆኑ ተናግሯል። በቅርቡ ወደ ትግራይ ባሮፕላን ሰብአዊ ድጋፍን የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለት መጀመሩን ያስታወሱት ሊያርኪ ለሁኔታው የሚያስፈልገውን ከፍ ያለ መጠን ያለው ድጋፍ ግን ባሮፕላን ብቻ ማጓጓዝ እንደማይቻል ተናግሯል። በዚሁ የተባበሩት መንግስታት ድርጅት ባካሄደው ዳሰሳም በትግራይ ክልል 40% የሚሆኑ ህዝብ እንዲሁም የአፋርና የአማራ ክልልን ህዝብ ጨምሮ ለከፍተኛ የምግብ እጥረት የተጋለጡት በአጠቃላይ 9 ሚሊዮን የሚጠጉ ሰዎች የምግብ ድጋፍ እንደሚያሻቸው አስታውቋል። በአንጻሩ የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ለዳሰሳው በሰጡት ምላሽ ህወሓት ርሃብን እንደ ጦር መሳሪያ እየተጠቀመ ነው ሲሉ ከሰዋል። የፌደራሉ መንግስት ባለፈው ሳምንት ወደ ትግራይ ክልል ለመግባት የተዘጋጁ 43 መኪኖችን ህወሓት በአፋር ክልል በኩል ከፍቶታል ባለው ጦርነት ምክንያት እርዳታው ወደ ትግራይ ክልል ማለፍ አለመቻሉን ማስታወቁም ይታወሳል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የማክሰኞ ምሽት ዝግጅታችን ነው። አሁን ደግሞ በተከታዩ ዘገባ ወደ ጋምቤላ ክልል እንወሰዳችሁ። የጋምቤላ ክልል ርዕሰ መስተዳደር አቶ ኡሙድ ኡጁሎ ወደ ደቡብ ሱዳን ጁባ ዛሬ ማቅናታቸውን የክልሉ መንግስት አስታወቀ። የክልሉ ፕሬስ ሴክሬታሪያት ኃላፊ አቶ ጌቱ አዲንጌ ለአሜሪካ ድምጽ ርዕሰ መስተዳደሩ ከደቡብ ሱዳን ድንበር የተሻገሩ በጋምቤላ ክልል ውስጥ ጥቃት የሚፈጽሙ የሙርሌ ታጣቂዎችን በተመለከተ ከሀገሪቱ ባለስልጣናት ጋር ለመወያየት ነው ሲሉ ለአሜሪካ ድምጽ ተናግረዋል። ናኮር መልካ ዝርዝር አለው።
የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምጽ እንዳሉት የክልሉ ርዕሰ መስተዳድር አቶ ኡሙድ ኡጁሎ ዛሬ ወደ ደቡብ ሱዳን ጁባ ከተማ አቅንተዋል። የጉዟቸውንም ዓላማ ሲገልጹ
የሙርሌ ጥቃት በጋምቤላ ክልል እስካሁን ድረስ በሁለት ዞኖች በተለይ በአርማ ዞን እና በኑዌር ዞን ውስጥ ብዙ ጥቃቶች ፈጽሞ የሰው ህይወትም አልፏል። በተለይ ይህን ችግር ከተጀመረው በዝርዝር በአርማ ዞን አካባቢ ሁለት ህጻናት አፍኖ ወስደዋል። 101 ከብቶችም ወስደው አንድ የፖሊስ አባል የገደሉበት ሁኔታም አለ። ወደ ኑዌር ዞን በምንሄድበት ጊዜ ከዚህ በፊት 8 ሰዎች እንደሞቱ ሪፖርት አድርገናል። በድምር 4 ህጻናት የወሰዱበት ሁኔታም አለ። ይህን እንግዲህ የክልሉ መንግስት ከፌደራል መንግስት ጋር አብሮ በመሆን ፕሮግራም አመስታስቶ ክልሉ ፕሬዚዳንት በአሁኑ ሰዓት ወደ ሱዳን ያቀኑበት ሁኔታ አለ። ዛሬ ውይይት ላይ ነው የሚገኙት ከደቡብ ሱዳን ከፍተኛ አመራር ጋር።
ኃላፊው የጉዞ ዓላማ የሙርሌ ታጣቂዎች ድንበር በመሻገር ጋምቤላ ውስጥ ገብተው በዜጎች ላይ የሚያደርሱትን ጥቃት ከማስቆም ጎን ለጎንም ሌሎችም የውይይት ጉዳዮች እንደሚኖሩ ጠቁመዋል።
እያ በዋናነት ያው ጥቃቶቹ እንዲቆሙ ነው፣ ምንጩ ለማድረግ ነው በዋናነት የሚሰራ ሁለተኛም ደግሞ ያው የሞተው ሞቷል ሲሉ ማንሳት አይቻልም። ግን የወሰዱት አፍኖ የወሰዱ ህጻናት ባሉበት ቦታ ሁሉ አፈላለጉ የማስመለስ ስራ ይሰራል። ከብቶችን በተማሳ እንደዚሁ ከዚሁ ፊት የተደረገው እነዚህ ሁሉ የማስመለስ ሁሉ ስራ መስራት አለበት ብለን ስላመን ነው የክልሉ ፕሬዚዳንት ወደዛ ያቀመጡ።
በውይይቱም ላይ ከደቡብ ሱዳን ባለስልጣናት በተጨማሪ ከጀንጉሌ ግዛት ሙርሌ ማህበረሰብ የሚሳተፉ የጎሳው መሪዎችም እንደሚገኙ አቶ ጌቱ ተናግረዋል። ኃላፊው ከውይይቱ የሚጠበቁ ውጤቶችም ዙሪያ ያሉት አላቸው።
ውይይት ከተደረገ በኋላ አብዛኛው የሚወሰዱ ህጻናት እርስ በእርሳቸው ይጠቋቋማሉ። ከዚህ በፊትም በዚህ መልክ ነበረ ህጻናት ልንመልስ የቻል ነው። የራሳቸው መንግስት ነው ሄዶ የመለየት ስራ የሚሰራ። ከዛ በኋላ ለይቶ ለእኛም የመንግስት ተወካዮች ያስረክባሉ። ልጆቹ ወደ ክልሉ መንግስት ተረክበው ክልሉ መንግስት ደግሞ እናቶቻቸው ባሉበት ቦታ አፈላለገው የመረከብ ስራ ነው የሚሰራ። እነዚህ አራቱ ህጻናት ብቻ አለም ከዚህ በፊትም ተወሰዱ ያልተመለሱ ስለነበሩ እነዛንም ግምት ውስጥ አስገብተው ነው አሁንም ክቡር ፕሬዚዳንት ሄደው ውይይት ሊያደርገው የቻሉት። እነዚህም ድንበር ዘለል የሚመጡ ችግሮች ሙርሌም ጎሳ ከሱዳን ስለሚመጣ የደቡብ ሱዳን መንግስት በዛ የመከላከል ስራ እንዲሰራ በሚል ነው ዋናነት የተያዙ። ምክንያቱም ምንጩ ለማድረግ በዋናነት ደቡብ ሱዳን ኃላፊነት ሊወሰድ ይገባል በሚል ሂሳብ ነው የተደረገው። ቀጣይም የክልሉ መንግስት የሰጠ ኃይልን በማደራጀት አሁንም ራሱ የመጠበቅ ምክንያቱም ሰርጎ ገቦስ እስከሆን ድረስ ሰርጎ የሚገቡትም የራስ መከላከል ስራ መስራት ያስፈልጋል። በዛም በኩል ግን እንዳይገቡት የደቡብ ሱዳን ስራም ይጠብቃል በሚል ነው ፕሬዚዳንት ሄዱት።
የጋምቤላ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊው ሙርሌ ታጣቂዎች ጥቃት ሳቢያ የበርካታ ሰዎች ህይወት ማለፉን አስታውሰው ከቤት ንብረታቸውም የተፈናቀሉ መኖራቸውን ጨምረው ገልጸዋል። ድጋፍ እንደሚሹም እንዲሁ ጠቁመዋል።
በተለይ አሁን የድጋፍ ስራዎች ላይ ነው። አሁንም በክልሉ መንግስትም የተጀመሩ ጥሩ ስራዎች አሉ። እነዛም ለመደገፍ ወረዳም ከወረዳ እንደዚህ እርስ በእርስ መደጋገፍ ስራም ተጀምሯል። የመጡ የእኛ ዲያስፖራዎችም እጃቸው እየዘረጉበት ነው ሁኔታ ያለው። በስጋት ምክንያት እስካሁን ድረስ የማስመለስ ስራ በመንግስት በኩል ተሰርቷል። ግንም ለአንድ ሁለት ቀን ለሶስት ቀን ቤቱን ለቀው የሚሄድ ሰው ምንጊዜም ሲመለስ ሙሉ አያገኝም እና ግን በቂ የለም።
ከጥቂት ሳምንታት በፊት በጋምቤላ ኑዌር ዞን አኮቦ ወረዳ ውስጥ ታጣቂዎቹ በአምቡላንስ ሲሄዱ የነበሩ 8 ሰዎችን ገድለው በአካባቢው የነበሩ 5 ሰዎችንም ማቁሰላቸውን መዘገባችን ይታወሳል። የሙርሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስት በኩልም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞንና አኛዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውንና ከ2000 በላይ ከብቶች መውሰዳቸውን እንዲሁ ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ከዚህ ቀደም የክልሉ ፖሊስ ኮሚሽን ገልጾ ነበር። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከ100 ህጻናት በላይ ወደ ቤተሰቦቻቸው መመለሱም ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ የተጠናቀቀ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። አሁን ከምሽቱ በኢትዮጵያ አቆጣጠር 3:36:53 ይላል። ወደ ሁለተኛው አጋማሽ ከማለፋችን በፊት ማስታወቂያ አለን።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን ውሰዳችሁ። አማራ ክልል፣ ጋምቤላ፣ አፋር ክልል ቆይተናል። አሁን ደግሞ በዚህ ዘገባ ወደ ትግራይ ክልል ነው የምንወስዳችሁ። ባለፉት 8 ወራት ደሞዝ ስላልተከፈላቸውና አገልግሎቶችም ባለመኖራቸው ለከበደ ችግር መጋለጣቸውን የትግራይ ዩኒቨርሲቲዎች ምሁራን ገልጸዋል። የትግራይ ክልል ዩኒቨርሲቲ ምሁራን ማህበርም ማቋቋማቸውን ምሁራኑ ገልጸው ለዓለም ማህበረሰብ ጥሪም አሰምተዋል። ምሁራኑ ያቋቋሙት ማህበር የትግራይ ዩኒቨርሲቲ ማህበር ይሰኛል። ሙልጌታ ጽባሃ ከመቀሌ ተጨማሪ አለው።
በትግራይ በሚገኙ 4 ዩኒቨርሲቲዎች የሚሰሩ ምሁራን በመሰረቱት ማህበር የስራ አስፈጻሚ አባል የሆኑት ዶክተር አርያ ገብረ ኢየሱስ ምሁራን በትግራይ ካሁን በፊት በምርምር ትምህርትና ማህበረሰባዊ አገልግሎት ይሳተፉ እንደነበር በመግለጽ ጦርነት ከተጀመረ ወዲህ ግን ምሁራን የህብረተሰቡ ችግር እንኳን ሊፈቱ ለራሳቸውም ችግር ውስጥ ነው ያሉት ብለዋል።
ድህረት ኩናት በጅማሩ ግን ዝምሁራዚ መደበኛ ስራ ገዲፉ
ጦርነቱ ከተጀመረ ወዲህ ይህ ምሁር መደበኛ ስራውን ትቶ በችግር ውስጥ ነው የሚገኘው። ለምሳሌ አንድ ፕሮፌሰር የተከበረ ትልቅ አስተዋጽኦ ያበረከተ አሁን በምግብ እጦት ምክንያት ለራሱና ቤተሰቡ መሆን የማይችልበት ደረጃ ደርሷል። ይህ ትልቅ ፈተና ነው። እሱ ብቻ አይደለም፣ በመድኃኒት እጥረት ችግር ውስጥ ያሉ ብዙ ምሁራን አሉ። አሁን ምሁሩ ይነጋል ወይ እያለ ነው የሚገኘው። እንደሚታወቀው በየቀኑ በድሮን ሰው እየተጨፈጨፈ ነው። ስለዚህ ነገ እኖራለሁ ወይ ነገን አያታለሁ ወይ ስጋት አለው። መፍትሄ የሚያመጣ የነበረ ተረጂ ሆኗል። 8 ወር ያለ ደሞዝ ለአንድ ወር እንኳን ቶሎ ካልደረሰ የተለያዩ ችግሮች የሚያጋጥመው ሰው ለስምንት ወራት ያለ ደሞዝ መቆየት ምን አይነት ችግር ሊገጥመው እንደሚችል የታወቀ ነው ያሉት። በቅርብ ሳምንታት በትግራይ በሚገኙ ዩኒቨርሲቲዎች የሚሰሩ ምሁራን ያቋቋሙት ማህበር በአሁኑ ጊዜ በትግራይ ያለው ችግር እንዲፈታ ዘላቂ መፍትሄ ለማምጣት የሚያግዝ መሆኑ ዶክተር አርያ ገልጸዋል። ይህ ማህበር በአሁኑ ጊዜ በትግራይ ሁሉም አገልግሎቶች መቋረጥና ሸቀጦችም እንዳይገባ መከልከል የዓለም ማህበረሰብ ጫና ፈጥሮ እንዲፈታው ለማድረግ፣ ሁለተኛ ደግሞ በትግራይ የደረሰው ጉዳት እንዲመዘገብ ማድረግ፣ ሶስተኛ ደግሞ ትግራይ ዳግም የመገንባት ስራ ላይ ማህበሩ የድርሻውን ለማበ በርከት ነው የተቋቋመው ብለዋል። ብርሃን ሀብተ የተባለች የማህበሩ ስራ አስፈጻሚ አባል በበኩሏም በአሁኑ ጊዜ የትምህርት እድል የነበራቸውና የምርምር ስራ ሲያካሂዱ የነበሩ ምሁራን የኮሚኒኬሽን አገልግሎት በመቋረጡ ስራዎቹ ተስተጓጉለዋል ብለዋል። በትግራይ ያለው ምሁራን ያለው ችግር ተቋቁሞ ማህበረሰቡ በተቻለ አቅም ያግዛል በማለትም ገልጸዋል።
ብዛዕባ ኮሚኒኬሽን ብዛዕባ ስኮላርሽፕ ሙቃ አብዚ ሰዓት እዚ
በአሁኑ ጊዜ ስለ ኮሚኒኬሽን ስለ ነጻ ትምህርት እድል በትግራይ ሁነን ማውራት ቅንጦት ነው። ምክንያቱም የሚበላ አተው መድኃኒትም አጥተው በየቀኑ እየረገፉ ያሉ ወንድሞቻችን ማየት ይቻላል። በኮሚኒኬሽን እጦት ትምህርት ላይ የነበሩ መቀጠል አልቻሉም። እንደ ምሁራን በህዝባችን በሰማይና በምድር እየወረደ ያለ መከራ እኛም የእሱ አካል ሆነን ተቸግረናል፣ ተርበናል። ስለዚህ በዚህ ቦታው ላይ ስላለን ከተለያዩ ማህበራት ጋር ተባብረን ችግሩ ለዓለም ማህበረሰብ ለማሳወቅ ነው ዋናው ዓላማችን። እጅ ለእጅ ተያይዘን ምሁራን ተጋሩ ውጭም ውስጥም ያለ ነው አብረን እንሰራለን። ደሞዝ አልተከፈለንም፣ ተርበናል፣ ተቸግረናል። ከበባ ውስጥ ነው ያለ ነው። ዝም ብለን ግን መቀመጥ የለብንም። ምክንያቱም መደራጀት ኃይል ነው። ባለን ሙያ ህዝባችን ያጋጠመው ችግር ጥሶ እንዲወጣ የሁላችንም አስተዋጽኦ ይፈልጋል ነው ያለችው። ማህበሩ ከተመሳሳይ ማህበራት ጋር ተባብሮ የሚሰራ መሆኑን ተናግራለች። ዶክተር አባተ ካሳሁን የተባሉ የማህበሩ የመጀመሪያው መግለጫ ሲያቀርቡ በትግራይ ላይ ያለው የአገልግሎት መቋረጥ በተለይ በጤና ዘርፍ ያለው ችግር ሊፈታ ይገባል ብለዋል። አሁን ያለው ሁኔታ ጸረ ሰብአዊነት ነው ብለው እንደሚያምኑና የዓለም ማህበረሰብም ይህ ተረድቶ ጫና አሳድሮ ሊፈታው ይገባል በማለት ገልጸዋል።
አብ ኩላ ትግራይ ዘሎ ህዝቢ
በሁሉም የትግራይ አካባቢ ያለ ህዝብ የባንክ፣ ስልክ፣ የመድኃኒት፣ የትራንስፖርት፣ ሌሎች የማህበራዊ አገልግሎቶች የማያገኝበት፣ ህጻናት፣ እናቶች፣ የሚያጠቡ እናቶች፣ ነብሰ ጡር እናቶች በቂ ምግብ የማያገኙበት እልቂት ስላለ በማጣታቸውም የማይበላ የሚባለው ነገር የሚበላበት ሁኔታ ስለደረስን ይህ ሁኔታ ግምት ውስጥ አስገብቶም የዓለም ማህበረሰብ አስቸኳይ ተግባራዊ እርምጃ እንዲወስድ ጥሪ እናቀርባለን ነው ያሉት። በተጨማሪም በትግራይ እየተካሄደ ያለውን የአየር ጥቃት ሰላማዊ ዜጎች ላይ ኢላማ እያደረገ በመሆኑ ሊቆም ይገባል በማለት ጥሪ አቅርበዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ك ከዚሁ ዘገባ ጋር በተያያዘ በሌላ በኩል የኢትዮጵያ ወታደራዊ አዛዦችና የመንግስት ባለስልጣናት በተለያዩ ጊዜያት በሚሰጧቸው ምላሾች የአየር ኃይሉ አውሮፕላኖችና ድሮኖች ሲቪሎችን ፈጽሞ ኢላማ እንደማያደርጉ መናገራቸው ይታወሳል። ህወሓት ለጦርነት የሚማግዳቸውን ሰዎች ሲቪሎች አድርጎ እስከ ማቅረብ እንደሚሄድ በመግለጽም የኢትዮጵያ መንግስት ሲከስ ይደመጣል። አድማጮች፣ ወደ ተከታዩ ዘገባችን ነው የምንወስዳችሁ። ወደ ላሊበላ ነው የምናልፈው። የህወሓት ታጣቂዎች በላሊበላ ከተማ በቆዩባቸው ጊዜያት በርካታ ተቋማትን ማውደማቸውንና ሲቪሎች ላይ የተለያዩ ኢሰብአዊ ተግባር መፈጸማቸውን ነዋሪዎችና አስተዳደሩ ገልጸዋል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ሰሞኑን ወደ ላሊበላ በተጓዘበት ወቅት የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል።
በቅርቡ የገና በዓልን በድምቀት ያከበረችው ታሪካዊቷ የላሊበላ ከተማ አሁን ላይ ወደ መደበኛ እንቅስቃሴዋ በመመለስ ላይ ትገኛለች። በከተማዋ እንደ ባንክ፣ ስልክና መብራት ያሉ አገልግሎቶች ተጀምረዋል። ሆኖም የህወሓት ታጣቂዎች ከሐምሌ 28 ጀምሮ ከአራት ወራት በላይ በከተማዋና አካባቢዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ የተለያዩ የማህበራዊ አገልግሎት ሰጪ ተቋማት መካከል አገልግሎት መስጠት ያልጀመሩ በርካታ ተቋማትም አሉ። 2157 ተማሪዎች እንዲሁም 92 መምህራንና የአስተዳደር ሰራተኞችን የሚያስተናግደው የመስቀል ክብራ የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርት ቤት ከነዚህ ተቋማት አንዱ ነው። በዚህ ትምህርት ቤት ላይ ስለደረሰው ጉዳት የትምህርት ቤቱ ርዕሰ መምህር ረዳ ሲሳይ ያብራራሉ።
የህወሓት ታጣቂዎች ወደዚህ ከተማ ሲገቡ መጀመሪያ ያረፉት እዚህ ነው። የገቡትም በዚህኛው አቅጣጫ ስለሆነ መጀመሪያ ያረፉት፣ ካረፉበት ጊዜ ጀምሮ ትምህርት ቤቱን የማውደም ስራ ነው እየተከናወነው። ሰነዶችን የማቃጠል ወንበር፣ ኮምባይን ደስኮችን ሰባስቦ እንደ ደመራ ማቃጠል፣ የላይብረሪዎችን በሙሉ ማውደም፣ መጽሐፍቶችን ለመጸዳጃ አገልግሎት ማዋል፣ መማሪያ ክላሶችን መጸዳጃ ቤት አገልግሎት አድርጎ መጠቀም፣ በገንዘብ ተምነነዋን ራፍ የሆነ በአጭር ሰዓት የተቋቋመ ኮሚቴ ነው እንትን ያለው 5.6 ሚሊዮን ብር ውድመት ደርሶበታል። ቴክኒካል ቡድን በእያንዳንዱ ዲፓርትመንት አደራጅተን እናስጠናለን። መጠኑ ሊጨምር እንደሚችል እርግጠኛ ነኝ።
ከትምህርት ቤቱ ባለፈ በከተማዋ የሚገኘው የላስታ ወረዳ ፖሊስ ጽህፈት ቤት፣ የተለያዩ ሆቴሎች እንዲሁም የቻይና የመንገድ ኮንስትራክሽን ካምፕ መውደማቸውን ተመልክተናል። እነዚህን ጨምሮ በርካታ ማህበራዊና መንግስታዊ አገልግሎት ሰጪ ተቋማት የህወሓት ታጣቂዎች የጥቃት ኢላማ መሆናቸውን የሚገልጹት የከተማ አስተዳደሩ ምክትል ከንቲባ አቶ ማንደፍሮ ታደሰ በደረሰው ጉዳት ዙሪያ የሚደረገው ጥናት አለመጠናቀቁንም ተናግረዋል።
17 የመንግስት አገልግሎት ሰጪ ተቋማት ሙሉ ለሙሉ ንብረታቸው ወድሟን፣ መረጃቸው ኦልሬዲ ተቃጥሏል፣ ጠፍቷል። ትምህርት ቤቶችን ብንወስድ የመንግስት ትምህርት ቤቶች 11 ትምህርት ቤቶች አሉ። ከ11ዱ ስሬስ የሆነ ችግር የገጠማቸው ሁለቱ ናቸው። ፖሊቴክኒክ ኮሌጁ ኦልሞስት የተማሪዎች መረጃ ጠፍቷል፣ አገልግሎቶች መስጠት አይቻልም፣ ወድሟል። ኮሌጁም፣ ጤና ጣቢያም፣ ሆስፒታልም ላይ እንዲሁ ጉዳቶች አሉና ከተማ ውስጥ የነበሩ መኪኖችን የመንግስትም የግልም መኪኖች እነዚህን ሙሉ ለሙሉ ጭሮ ነው ይዞ ሄደው። በሌላ በኩል ሆቴሎቹን ስናይ አያትር ውሃ የቀረቃ የለውም ተጭኗል። ማውንት ቪውን ብትወስድ በዛ ልክ ወድሟል። ላሊበላ ሎጅን ብትወስድ ወድሟል። እነ ክሊፌጅን መውሰድ ትችላለህ፣ ወድመዋል። እና 5-6 ሆቴሎች ከፍተኛ የሆነ ጉዳት የደረሰባቸው ናቸው። እንደ ከተማ አስተዳደር የሀብት ምዝገባ እየተደረገ ነው። የወደመውን ሀብት እየመዘገብን ያለ ነው።
በተቋማት ላይ ከደረሰው ጉዳት ባለፈ በሰላማዊ ሰዎችም ላይ የተለያዩ ኢሰብአዊ ድርጊቶች እንደተፈጸሙ የከተማዋ አስተዳደርና ነዋሪዎች ይገልጻሉ። ማንነቷ በግልጽ እንዲታወቅ ያልፈለገች የ35 ዓመት ሴት በደሳሳ መኖሪያ ቤቷ በሁለት ሴት ህጻናት ልጆቿ ፊት ተደፍራ ያለው ትላለች።
መጥቶ በሩን አንኳኩ። በሩ ይሄ ነበር። ከዛ ማነስን እኛ ማንን ታውቂያለሽ በማለት እዛ በሩን ገፉት። ከዛ በመድኃኒዓለም በማርያም በቅዱስ ላሊበላ ታውኝ አልኳቸው። ከዛ ስላቸው ዝም ብለሽ ክፈሻ። እዛ ጸጥ ስል እዛ በበሩ በዚህ ቀዳዳው በበሩ አቀባብለው ክፈሽ ካልክፈሽ ገነጥባለሁ። በሩ ዝም ብላቸው በሩ ከኔ ላይ ስለሚወድቅ ከዛ ከፈቱ። ስከፍት ገቡና
ከዚያም በሁለት ልጆቿ ፊት እንዴት እንደተደፈረች በዝርዝር አስረድታለች። በላሊበላ ከተማ ሌሎችም የተደፈሩ ሴቶች መኖራቸውን የሚገልጹት የከተማዋ ምክትል ከንቲባ አቶ ማንደፍሮ ታደሰ በጦርነቱ ተሳትፎ የሌላቸውን ሰላማዊ ሰዎች እስከ መግደል የደረሰ ኢሰብአዊ ተግባር መፈጸሙንም ተናግረዋል።
በተለይ ማህበረሰባችን ከፍተኛ የስነ ልቦና ጫና ገጥሞታል። ይህ ስነ ልቦና ጫና የገጠመው ከምን አኳያ ነው ካል ሰዎች ይታሰራሉ፣ ይደበደባሉ፣ ይመታሉ። በተራራ ጻህ እየተገደሉ ወንድሞች አሉ፣ ህቶች አሉ። እዚህ ከተማው ውስጥ የሚታወቁት 6 የሚደርሱ ሰዎች ተገለዋል፣ ንጹሃን ዜጎች። በጥናት የሚመለሰው እንዳለው ነው። በሌላ በኩል የተደፈሩትን ለማግኘት መሰረታዊ ችግር ገጥሞና ነው ሳይኮሎጂያቸውን መመለስ ያስፈልጋል። በግልጽ ወጥተው እኛ እንዲሁነናል ለማለት እየተቸገሩ ነው ያለው።
የህወሓት ታጣቂዎች ተቆጣጥረዋቸው በቆዩባቸው አካባቢዎች ሰላማዊ ሰዎችንና ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን የትግራይ ክልልን በማስተዳደር ላይ የሚገኙት የህወሓት ባለስልጣናት በተደጋጋሚ ሲያስተባብሉ ይደመጣሉ። በላሊበላ ከተማ በሲቪሎችና በተቋማት ላይ የተለያዩ ጉዳቶች ቢደርሱም በዩኔስኮ በተመዘገቡት ውቅር አብያተ ክርስቲያናት ያለው ሁኔታ ግን የተለየ ነው።
የህወሓት ታጣቂዎች በላሊበላ ከተማና አካባቢዋ በነበሩባቸው ጊዜያት በዚህ ከበስተኋላ በሚገኙት ውቅር አብያተ ክርስቲያናት ላይ ምንም አይነት ጉዳት አለማድረሳቸውን የቤተ ክርስቲያኒቱ አመራሮች ነግረውናል። ምንም እንኳን ታጣቂዎቹ ወደ ቤተ ክርስቲያኑ ቢገቡም እንደ ሌሎች ምእመናን ሁሉ ለመሳለምና ለሌሎች ሃይማኖታዊ ፕሮግራሞች ካልሆነ በስተቀር ሌሎች ጥቃቶችን ለማድረስ አለመግባታቸውን ከዚሁ ከቤተ ክርስቲያኑ አመራሮች ማረጋገጥ ችለናል።
ዲያቆን ተካውቤ በቅዱስ ላሊበላ ደብር የህዝብ ግንኙነት ክፍል ኃላፊ ናቸው።
በቤተ ክርስቲያኑ ላይ በራፉም ላይ መድረስ አልቻሉም። እንግዲህ በራፉን መረገጥ አልቻሉም ማለት ነው። ከአጥር ግቢ ውስጥ ሆነው የሚገቡ ክርስቲያኖች እንሳለማለን ካሉ ጫማቸውን አውልቀው ተፈትሸው ነው የሚገቡት። ወደ ውስጥ አይገቡም። እዚሁ አካባቢ ሆነው ተሳልሞ ሊመለሱ ይችላሉ እንጂ ገብተው ያደረጉት ጉዳት ያደረሱት በደል የለም።
በደብሩ የስብከተ ወንጌል ሰራተኛ የሆኑት ቀሲስ ድንቁ ወልዴም ይህንኑ ያረጋግጣሉ።
በደብሩ ላይ የደረሰ ነገር የለም። በደብሩ ይገባሉ። የደብሩ ስርዓት አክብሮ ነው። በአባታችንም አማካኝነት ያው መመሪያ ተሰጥቷቸው ነበር። መሳሪያም ይዘው አይገቡም። ጫማ ማውልቀው ነው የሚገቡት። ለመሳለም ለመጎብኘት የሚመጡበት ሰዓት ነበር እንጂ ለሌላ ችግር የደረሱበት ነገር የለም።
ላሊበላ በህወሓት ታጣቂዎች እጅ በወደቀችበት ወቅት ዩኔስኮንና ዩናይትድ ስቴትስን ጨምሮ የተለያዩ አካላት የውቅር አብያተ ክርስቲያናቱ ደህንነት እንደሚያሳስባቸው ገልጸው ታጣቂዎቹ ጉዳት እንዳያደርሱባቸውና ጥበቃ እንዲያደርጉላቸው ማሳሰባቸው ይታወሳል። ህወሓትም ለቅርሶቹ ጥበቃ እንደሚያደርግ በወቅቱ መግለጹ የሚታወቅ ነው። በቅርሶቹ ላይ ቀጥተኛ ጉዳት ባይደርስም በከባድ መሳሪያ ተኩስ ምክንያት የተፈጠሩ የመሬት ንዝረቶች ግን ጉዳት ሊያደርሱ እንደሚችሉና ይህም ወደፊት በጥናት እንደሚለይ ደብሩ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩና ለዕለቱ ወደ ያዝነው የመጨረሻ ዘገባችን ነው የምናልፈው። በአማራ ክልል የደረሰውን ጉዳት ለመጠገን 6 ቢሊዮን ብር አካባቢ መገኘቱን ክልሉ አስታውቋል። በክልሉ በጦርነቱና በጥቃቱ ምክንያት የደረሰውን የሰብአዊ ቁሳዊ ጉዳት መልሶ ለማልማትና ድርቅን ለመከላከል ወደ 6 ቢሊዮን ብር የሚጠጋው የእርዳታ ስምምነት የተደረገው ኤፍኤች ኢትዮጵያ ከተሰኘ ዓለም አቀፍ ለጋሽ ድርጅት ጋር መሆኑን የክልሉ የገንዘብ ቢሮ አስታውቋል። በተጨማሪም ደግሞ ከተባበሩት መንግስታት የልማት ድርጅት ዩኤንዲፒን እንዲሁም ከህጻናት መርጃ ድርጅት ዩኒሴፍ የተለያዩ እርዳታ መገኘታቸውንም ዶክተር ጥላሁን ማህሪ ለአሜሪካ ድምጽ ገልጸዋል። ዶክተር ጥላሁን አሁን በአማራ ክልል የደረሰውን ጉዳት ዓለም አቀፍ የእርዳታ ድርጅቶች መረዳት ጀምረዋል፣ ነገር ግን የእርዳታ መጠኑ መጨመር አለበት ሲሉም ተናግረዋል። አስቴር ምስጋናው ናት ያነጋገረቻቸው፣ እንደሚከተለው ታቀርበዋለች።
የህወሓት ታጣቂዎች ወደ አማራ ክልል በመግባት አድርሰዋቸዋል የተባሉ ውድመቶችን ለዓለም አቀፍ ተቋማት ሪፖርት ሲያደርግ መቆየቱን የገለጹት የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላሁን ማህሪ በቅርቡ እርዳታ ለማድረግ እየተንቀሳቀሱ መሆኑን ተናግረዋል።
ነበረው ወቅታዊ ችግር አንጻር በስፋት የሚንቀሳቀሰው የዩኒሴፍ ነው። ዩኒሴፍ ቀጥታ በገንዘብ ቢሮ በኩል እንዲህ እያስተላለፋቸው ሀብቶች አሉ። በራሱ በኩል ደግሞ እዛው ቦታው ድረስ በመሄድ እነዚህ ቴክኒካል አሲስታንቶችን በመቅጠር የአንቀሳቀሰው ሰፊ ሀብት አለ ማለት ነው። ለዚህ ዩኒሴፍ እንግዲህ እንደ አጠቃላይ እስካሁን ድረስ ከዚህ በዚህ በኢመርጀንሲ ወቅት እንግዲህ በራሱ ያንቀሳቀሰው ወደ 524 ሚሊዮን አካባቢ ነው። በእኛ በኩል ደግሞ ለጤና ፕሮግራሙ፣ ለውሃ ፕሮግራም፣ ለሴቶች፣ ለምግብ ዋስትና ያስተላለፈው እና በሰራተኛና ማህበራዊ ጉዳይ በሚባለው በበፊቱ ተቋም ወደ 223.6 ሚሊዮን አካባቢ እንዲተላለፍ አድርጓል ማለት ነው። እንግዲህ እዚህ ላይ ወደ 747 ሚሊዮን አካባቢ በዩኒሴፍ ቀጥታ በራሱና በቢሮዎች አማካኝነት ለነዚህ አካባቢዎች እንዲደርስ አድርጓል ማለት ነው። ሁለተኛው የዩኤንዲፒ ነው። ዩኤንዲፒ እንግዲህ አሁን እየጀመረ ያለ ፕሮጀክት ነው። እንግዲህ ይሄኛው በዋናነት በሰሜን ሸዋና በኦሮሞ ዞን አካባቢ የሚገኙ 6 ወረዳና ከተማ አስተዳደሮች ነው ሰፖርት ለማድረግ ፕሮጀክት ይዞ እየተንቀሳቀሰ የሚገኘው። እንግዲህ በቅድ ደረጃ ወደ 2.4 ሚሊዮን ዩኤስዲ አካባቢ ቅርታ ይዟል። በቅርቡ የላውንቺንግ ፕሮግራም ይኖረናል ማለት ነው። እንግዲህ በቀጣይም ይዞት የሚመጣው ሪሶርስ ይኖራል ተብሎ ይጠበቃል። ደረሰው ጉዳት አንፃር ያለው ሪሶርስ ወይም እየመጣ ያለው ሪሶርስ በቂ ነው ብለን አንወስድም። ነገር ግን ጅምሩ ጥሩ ነው። ይሄ ተጠናክሮ መቀጠል መቻል አለበት። ትናንትናም እንደዚሁ ወደ 5.87 ቢሊዮን አካባቢ የሚደርስ ይሄ ማለት ወደ 6 ቢሊዮን አካባቢ የሚጠጋ ከኤፍኤች ኢትዮጵያ ጋር ተስምምነት አድርገናል። ይሄ እንግዲህ ከምግብ ዋስትና ጋር የተያያዘ ነው። እዚህ ላይ እንግዲህ ይሄንን ሪሶርስ በመጠቀም በኩል በርካታ ተቋማት ተሳታፊ ይሆናሉ ማለት ነው።
በአማራ ክልል 266 ግብረሰናይ ድርጅቶች እንዳሉ የገለጹት ዶክተር ጥላሁን ከነዚህ ውስጥ 28ቱ ፕሮጀክት አጥፈው ለወደሙ አካባቢዎች መልሶ ለማልማት የሚያስችል የአይነትና የቁሳቁስ ድጋፍ ማድረጋቸውን ገልጸዋል። ቀሪዎቹም ድጋፍ እንዲያደርጉ ጥሪ አቅርበዋል።
በክልላችን የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ካንትሪ ዳይሬክተሮችን በመጥራት አጠቃላይ ክልላችን ላይ የደረሰውን ጉዳት መጠን በማሳየት እና እዛ ላይ ምን ማድረግ እንደሚችሉ ከነሱ ጋር ውይይት አድርገን ነበረ። በዚያ መሰረት ወደ 28 ድርጅቶች በደረሰው ጉዳት አንጻር የተፈናቀሉ ወገኖቻችንን ለመደገፍ ጥረት አድርገዋል። እዚህ ላይ እንግዲህ የፕሮጀክቶቻቸውን የተያዘ አስቀድሞ የተያዘውን ሪሶርስ ሪዳይሬክት በማድረግ ለዚህ ላይ ኢመርጀንሲ እንዲውል አድርገዋል። ክልሉ ከደረሰበት ጉዳት አንጻር 28 ድርጅቶች ብቻ ይህንን ለማገዝ እስካሁን ጥረት አድርገዋል። አሁንም ህብረተሰባችን በችግር ውስጥ የሚገኝ ስለሆነ ድርጅቶች ካጋጠመን በርካታ የህዝብ ቁጥር መፈናቀል አንጻር በርካታ ህዝብ መቋቋሚያ ይፈልጋል። ይህን መልሶ በማቋቋም በኩል ማገዝ ይኖርባቸዋል ማለት ነው። ከደረሰው ጉዳት አንጻር ያለው ሪሶርስ ወይም እየመጣ ያለው ሪሶርስ በቂ ነው ብለን አንወስድም። ነገር ግን ጅምሩ ጥሩ ነው። ይሄ ተጠናክሮ መቀጠል መቻል አለበት።
በአማራ ክልል የህወሓት ታጣቂዎች ተቆጣጥሯቸው በነበሩ 7 ዞኖችና 1 ከተማ አስተዳደር ከፍተኛ የሰብአዊ መብት ጥሰት፣ የንብረት ውድመት፣ ዘረፋ እንዳካሄዱ የገለጹት ዶክተር ጥላሁን የውድመቱን መጠን ለማወቅ እስካሁን ወጥ ጥናት አለመካሄዱን ተናግረዋል። በቅርቡ ግን ሳይንሳዊ በሆነ መንገድ የሚያጠና ከ10 ዩኒቨርሲቲዎች የተውጣጡ ባለሙያዎች የተካተቱበት ግብረ ኃይል መቋቋሙን ዶክተር ጥላሁን አክለው ገልጸዋል።
የደረሰው ጉዳት በጣም ከፍተኛ ነው። በተቋማት በተለይ ታርጌት ተደርገው ጉዳት እንዲደርስባቸው ሆኗል። በተለይ የጤና ተቋማት፣ የትምህርት ተቋማት፣ የውሃ ተቋማት፣ እነዚህ የመንግስት የልማት ድርጅቶች እና ትላልቅ ኢንዱስትሪዎች፣ እነዚህ ከፍተኛ ጉዳት ደርሶባቸዋል። የግለሰብ ሀብቶችም፣ ሆቴሎችም፣ አገልግሎት መስጫ ተቋማትም እንደዚሁ ጉዳት ደርሶባቸዋል። ግለሰብ መኖሪያ ቤቶች ሁሉ እንግዲህ ጉዳት ደርሶባቸዋል ማለት ነው። እንግዲህ ይሄ ከቁሳዊ አንጻር የደረሰው ጉዳት ነው። ከሰብአዊ አንጻር ደግሞ የደረሰው ጉዳት በጣም ከፍተኛ ነው። ህጻናትን፣ መነኩሴዎችን አስገድዶ እስከ መድፈር ድረስ እስከዚያ ድረስ እንግዲህ ስነልቦና ስብራት የማድረስ ጉዳት አድርሷል። የዚህ ጥናት ላይ በክልላችን የሚገኙ 10 ዩኒቨርሲቲዎች ተሳታፊ ናቸው። የተለያዩ ቀጠናዎች ተሰጧቸዋል። በእነዚህ ቀጠናዎች ባለሙያዎቻቸውን ከክልሉ ተቋማት የሚመለከታቸው ሴክተሮች ራሳቸውን ባለሙያ አብረው ጨምረው በሁሉም አካባቢዎች ላይ የደረሰው ሰብአዊና ቁሳዊ ጉዳት ጥናት እየተካሄደ ነው የሚገኘው። እንግዲህ እንዳጠቃላይ የዳታ ኮሌክሽኑ ኦልሞስት አልቋል። እንግዲህ ዩኒቨርሲቲዎች ይህንን የተሰበሰበውን ዳታ ኢንኮድ አድርገው improperly analyze አድርገው ውጤቱ ምን ይመስላል የደረሰው ጉዳት ምን ያክል ነው በቁሳዊም ከሰባዊ ሁኔታ አንጻርም የደረሰው ጉዳት ምን ያክል የሚለውን እንግዲህ የጥናቱ አናሊሲስ በደም ከተሰራ በኋላ በጋራ ምን ይሆናል ማለት ነው። በገንዘብ ሲተመን የደረሰው ጉዳት ምን ያክል ነው የሚለውን እዛም እዚህ የሚነገሩ ነገሮች አሉ። ነገር ግን ትክክለኛ መረጃ እናገኝ የምንችለው በጥቅል እነዚህ 10 ዩኒቨርሲቲዎች በሰበሰቡት መረጃ መሰረት ትንተና ከሰሩ በኋላ የሚገኘው ውጤት ይሆናል ማለት ነው።
በአማራ ክልል የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ አካባቢዎች የሚኖሩ ከ11.4 ሚሊዮን ህዝብ በላይ እርዳታ እንደሚያስፈልገው የክልሉ መንግስት በተደጋጋሚ ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን በማዘጋጀት እንዲሁም አብራችሁ በማቅረብ በማስተናገድ አብራችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። ዝግጅቱን ያቀናበረልን ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አባየው ገበያው ነበረች። ለዛሬ በዚህ እንሰናበታችኋለን። በነገው ምሽት ዝግጅታችን ተመልሰን እናገኛችኋለን። ሰላም፣ በደህና ደሩ።